የ2009 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓልን ለማክበር ከምናደርጋቸው ዝግጅቶች መካከል አንዱ ጾም ነው። ይህ በቤተ ክርስቲያናችን መመሪያ መሰረት ለ55 ቀናት የምናደርገው የጾም ወቅት ጥልቅ ትርጉም ያለውና በተለይም እያንዳንዱ እሁድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያስተማረን መልእክቶች ተምሳሌት በመሰየም በሕይወታችን የምንለማመዳቸውን መልእክቶች ያስተላልፉልናል። ይህን በተመለከተ ክቡር አባ ሀጎስ ሀይሽ በኢትዮጵያ ካቶሊካዊ ቤተ ክርስቲያን ጠቅላይ ጽሕፈት ቤት ጠቅላይ ጸሐፊ ሰፊ አስተምሮና ማብራሪያ ለራዲዮ ቫቲካን ሰጥተዋል። እንድትከታተሉ እንጋብዛለን።
የትንሣኤ በዓል በዚህ ዓመት ለማክበር እግዚአብሔር በራሱ ቡራኬ ጸጋውን ስለሰጠን የትንሣኤ በዓል የድህነት ምስጢር በዓል ነው። ሁላችን ክርስቲያኖች በጌታችን ኢየሱስ ክርስቶስ ከሙታን መነሳት ሕይወትን ያገኘንበት በሕይወት መንገድ መመላለስ እንድንችል እግዚአብሔር በታላቅ ምስጢሩ ጸጋውን የሰጠን ስለሆነ ትልቅ የምስጋና በዓል ነው። እንደዚሁም ክርስትናችን ህይወታችን የምናሳድስበት ትልቅ በዓል ነውና እግዚአብሔር አምላክ ለመላው ኢትዮጵያውያን ክርስቲያኖችና በጎ ፍላጎት ላላቸው ሁሉ ለዚህ የትንሣኤ በዓል እንኳን አደረሳችሁ እላለሁ። ጾም እንግዲህ በኢትዮጵያ ስርዓተ ሊቱርጊያ ተመድበው ያሉ በጾም ውስጥ ያሉ እሁዶች እያንዳንዱ እሁድ የተሰየመበት ስም አለውና በዛ ስም መሰረት የጾሙን ምስጢር ምንነት መፈተሽ እና መመራመር እንደዚሁም ማስተንተን እንችላለን። በአጠቃላይ ግን ጾም፣ ጸሎት እና የምጽዋት በጎ ስራ ሶስት ነገሮች አብረው የሚሄዱ በሁሉም ህይወታችን ጊዜ የምናደርጋቸው ሆኖ እያለ በጾም ጊዜ በተለይ ጾም 40 ጊዜ በጥልቀት ራሳችን የምንመረምርበት ጊዜ ነው እና ከራሳችን መንፈሳዊ ህይወት ጉዞ ጋራ የምንፈትሽበት ጊዜ ይሆናል። ስለዚህ ጾም በእርግጥ ከአንዳንድ የምግብ አይነቶች የምንጾምበት ጊዜ ሆኖ እያለ ትልቁ ሚስጥር ግን ከኃጢአት መጾም እንድንችል ነው። ኃጢአትና የኃጢአት ምክንያቶች በእኛ ህይወት ውስጥ ተጽዕኖ እንዳይኖራቸውና ከእግዚአብሔር ጋር ያለን ግንኙነት እንዳያበላሽብን፣ ከሰው ልጆች ያለ ግንኙነት ደግሞ እንዳያደበዝዝ ራሳችንን የምንፈትሽበት የምንመረምርበት የእግዚአብሔር ምሕረት የምንለምንበት የእግዚአብሔርን ጸጋ በሙላት የምንቀበልበት ልዩ ወቅት ነው የጾም ጊዜ። ስለዚህ ጾም የመንፈሳዊ ህይወት ልምምድ ነው። ከእግዚአብሔርና ከወንድም እህቶቻችን ጋር ያለንን መልካም ግንኙነት እግዚአብሔር በሰጠው ትእዛዝ መሰረት መሆኑን እና ለመሆኑን ራሳችንን የምንፈትሽበትና ምናልባት ሳንሆን ሆነን ተገኝተን ከሆነ ደግሞ የእግዚአብሔርን ታላቅ ምሕረት በመታመን በኃጢአታችን ንስሐ ገብተን የእግዚአብሔርን የጽድቅ መንገድ ለመጓዝ ምርጫ የምናደርግበት ውሳኔ የምናደርግበት ወቅት ነው። በኢትዮጵያ ካቶሊካዊ ቤተክርስቲያን እንደሚታወቀው ሁለት የስርዓተ ሊቱርጊያ ስርዓቶች አሉ። አንደኛው የምዕራብ ስርዓተ ሊቱርጊያ የሚባል ወይም ደግሞ በተለምዶ ላቲን ስርዓት የምንለው፣ ሁለተኛ ደግሞ የምስራቃዊት አብያተ ክርስቲያናት የሚከተሉት ስርዓት ነው። ይሄ ግብጽ፣ እንደዚሁም ግሪክ፣ ራሽያ፣ ዩክሬን በምስራቅ ያሉ እንደዚሁም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ኢትዮጵያ ካቶሊካዊ ቤተክርስቲያን የምትከተላቸው ናቸው። እንግዲህ ብዙ ስርዓተ ሊቱርጊያዎች ይኖራሉ በዓለም የመገለጫ ወደ 22 የሚሆኑ ይኖራሉ። ከነዚህ ሁለቱ እዚህ በአገራችን በኢትዮጵያ ካቶሊካዊ ቤተክርስቲያን የላቲኑ ስርዓትና የምስራቃዊት ቤተክርስቲያን ስርዓት በካቶሊክ ቤተክርስቲያን ውስጥ ይኖራል። ስለዚህ ስርዓተ ጾሙ በሁሉም ተመሳሳይ ሲሆን የቀናት አጀማመር በካላንደር ምክንያት የሚለዩ ነገሮች ይኖራሉ። ሆኖም የኢትዮጵያ ካቶሊካዊ ቤተክርስቲያን የምትከተላቸው የጾም ስርዓቶች እንግዲህ በአብይ ጾም ሚስጥሩን በምናይ ጊዜ የሚጀምረው ወደ ታች ወረደ ከተባለ ከየካቲት አንድ ቀድሞ አይጀምርም፣ ወደ ጥር ወር አይገባም። ምናልባት ከፍ አለ ወዲያው ተገፍተዋል ብለን ካሰብን ደግሞ ከመጋቢት አምስት በላይ አይወጣም። ስለዚህ በየካቲት አንድና በመጋቢት አምስት መካከል ባሉ ቀናት ውስጥ የሚጀመር ነው። እንግዲህ ይሄ በየአመቱ የአራት አመት ዙር በወንጌላውያን ስም የተጠቀሰ የአመት አቆጣጠር ስላለ በዚያው የአቆጣጠር ስርዓት ውስጥ ምክንያት የቀናቶች የምንጀምርበት ለውጦች ይኖራል በየአመቱ ማለት ነው። ስለዚህ ከነዚህ ውስጥ ቀናቶች ውስጥ የሚጀምር አብይ ጾም ከመግቢያው እስከ ቅዳሜ ስዑር ያለው አብይ ጾም ብለን እንለዋለን። እነዚህ ስንቆጥራቸው እንግዲህ 55 ቀናት ይሆናሉ። 55 ቀናት የሚሆንበት ምክንያት ደግሞ አብይ ጾም ወይም አርባ ጾም ወይም የጌታችን የሱስ ክርስቶስ ጾም ከምንለው በፊት ጾመ ሕርቃል ወይ ሙሴኒ ተብሎ የሚታወቅ እሁድ ይኖራልና ከዛ እሁድ ጀምሮ እስከ አብይ ጾም የሚገባበት ያሉ 7 ቀናት የጌታችን የሱስ ክርስቶስን ከሰማይ ወደ ምድር ሰው ልጆችን ለማዳን የምናስብበት ሳምንት ነው እና በአጠቃላይ እነዚህ የጾም ሕማማት ሳምንት ሳንጨምር ያሉ ወደ 7 እሁዶች ነው የሚሆኑና 7ቱ መሆኑም ራሱ ምስጢር አለው። እንግዲህ እግዚአብሔር ሰው ልጅን በሚፈጥርበት ጊዜ 7 ቀናት ላይ ነው በመጨረሻ በ7ኛው ቀን እረፍት እንድናደርግ ነው እና በ6 ቀናት ውስጥ ስነ ፍጥረትን ፈጥሮ ሰው ልጆችንም እንደፈጠረ ነው እና ስለዚህ ይሄ ትርጉም አለው ራሱ ቁጥሮቹ። እንግዲህ የመጀመሪያው ጾመ ሕርቃል የምንለው እሁዱ ዘወረደ ተብሎ ይታወቃል። ይሄ በኢትዮጵያ ስርዓት ውስጥ በጾመ ድጓ የምናየው የቅዱስ ያሬድ ባደረገው ድርሰት ላይ የተሰጠ ስም ነው። እንግዲህ ይህ ማለት ደግሞ ጌታችን ኢየሱስ ክርስቶስ ከሰማይ ወደ ምድር ወረደ እኛን ለማዳን። ስለዚህ የድህነት ምስጢር ዙረት ነው የምናየው በዚህ ውደት ነው የምናየው በዚህ ምስጢር ላይ እና የመጀመሪያው 7 ቀናት የምናስበው የጌታችን ኢየሱስ ክርስቶስ ሰው ልጆችን ከሰማያት ወደ ምድር መውረድን ነው። ይህ የዝግጅት ጊዜ ነው። ወደ አብይ ጾም ከመግባታችን በፊት ወደ አርባ ጾም የምንለው ከመግባታችን በፊት የዝግጅት ጊዜ ይሆናል ማለት ነው እነዚህ 7 ቀናት እና በጾም ጊዜ ውስጥ ህይወታችን እንዴት መሆን እንዳለበት የጾም ስርዓቶች ምንድናቸው ከንስሐ አባት ጋር ምእመን ሊኖራቸው የሚችል ትካታ የሆኑ ግንኙነቶች ምን ምን መምሰል አለባቸው በጾም ጊዜ ውስጥ ማድረግ ያለብን በጎ ስራዎች ምን ምንድናቸው የሚለውን በአጠቃላይ ምእመኑ ወደ አርባ ጾም ከመግባቱ በፊት ዝግጅት የምናደርግበት ወቅት ነው። እነዚህ ዘወረደ ብለን የምንጀምረው እሁድ ማለት ነው እና ያንን እሁድ እንዳለቀ የኢየሱስ ጾም የምንለው ወይም አርባ ጾም የምንለው 6 እሁዶች ናቸው። የመጀመሪያ እሁድ ቅድስት ትባላለች። ከዚያ በኋላ እየቀጠሉ የራሳቸው ስም አላቸው እነዚህ 6 እሁዶች እና በኋላ እነዚህ እሁዶችን እስከ ኒቀዲሞስ ያለውን ጊዜ ካየን በኋላ የኒቀዲሞስ እሁድ የሚባለው ከሆሳዕና ዋዜማ እስከ ሆሳዕና ራሱ እሁድ ያለውን ነው ከሕማማት በፊት ማለት ነው እና 2 ቀናት ናቸው ቅዳሜና እሁድ። እነዚህ 2 እንደ ትርፍም ሆነው ደግሞ እንደገና ወደ ሕማማት ሳምንት የማዘጋጃ ስራዎች የሚሰራበት ጊዜ ነው። የመንፈስ ዝግጅነት የሚደረግበት ጊዜ ነው። ምክንያቱም በዚህ ጊዜ ነው መጨረሻው አርባ ጾም የጌታችን ኢየሱስ ክርስቶስ ጾም የሚያልቀውና ወደ ሕማማቱ ልንገባ ስለሆነ ሕማማቱ ከመግባታችን በፊት ደግሞ 2 ቀኖች ዝግጅቶች ይደረጋሉ ማለት ነው። ስለዚህ ይሄ ቅዳሜ ከሆሳዕና በፊት ያለው፣ በኋላ ደግሞ ሆሳዕና ራሱ። ሆሳዕና ማታ እንግዲህ ሕማማት ሳምንት ይጀምራል ማለት ነው። ጾመ ሕማማት ይጀምራል፣ ሰሙነ ሕማማት እስከ ቅዳሜ ስዑር ያለው ማለት ነው። እነዚህ 2 ቀኖች ያልኳቸው ግን በአብይ ጾም ውስጥ ይመደባሉ እና ስለዚህ መጀመሪያ እንደተናገርኩ ሂሳቡ 7 የመጀመሪያው ስንጀምር፣ ከዚያ በኋላ ጌታችን ኢየሱስ ክርስቶስ የጾመው 40 ቀናት፣ ከዛ እነዚህ ያገለጽኳቸው 2 ቀናት እና በሕማማት ሳምንቱ ደግሞ 6 በአጠቃላይ 55 ቀናት ይኖራሉ። ምናልባት የእሁዶች ትርጉም ምን ምን ማለት ነው የሚለውን ነገርም ማየት ይቻላል እና እነዚህ እሁዶች 7 ናቸው እንደጠቀስኩና የመጀመሪያው ዘወረደ የሚባለው ገልጬ ነበር ምን ማለት እንደሆነ። እንግዲህ ሙሴ ወደ ተራራም ላይ ወጥቶ እግዚአብሔር ትእዛዝን ሰጥቶት ወደ እስራኤል ሕዝብ ሲመለስ ሳለ እስራኤል ሕዝብና እግዚአብሔር ጋር ቃል ኪዳን የገቡበት 10 ትእዛዛት አሉ። እነዚህ 10 ትእዛዛት በአዲሱ ዘመን ጊዜ ጌታችን ኢየሱስ ክርስቶስ እንደገና ያንን ምስጢር በሙሴ በኩል ለእስራኤል ሕዝብ ራሱን የገለጸ እግዚአብሔር ራሱ በአንድያ ልጁ ለሰው ልጆች ድህነት ልጁን መላኩ የሚያሳይ ነው እና ጌታችን ኢየሱስ ክርስቶስ ከሰማያት ወደ ሰው ልጅ ታሪክና ህይወት ውስጥ መግባቱ የምናስብበት እሁድ ነው። ይህንን በፊት እንደጠቀስኩ ስለዚህ የዝግጅት እሁድ ነው ብለን ነው የምናስበው። ሳምንቱን በሙሉ ምእመኑ ልብን እንዲያዘጋጅ በጾም ጊዜ ሊኖረው የሚገባ ህይወት ምን መሆን እንዳለበት የምንዘጋጅበት ጊዜ ነው። ከዛ በኋላ የሚቀጥለው እሁድ ዘቅድስት በመባል ይታወቃል። ይህም 40 ጾም የምንለው ነው። ጌታችን ኢየሱስ ክርስቶስ 40 ቀንና ሌሊት የጾመበት የምንዘክርበት የምናስብበት ነው። በዚህ ጊዜ ውስጥ ለእግዚአብሔር መገዛትን በዚህ ሳምንት ውስጥ የምናስበው ማለት ነው። እንደዚሁም ቤተክርስቲያን ሄዶ ማስቀደስን፣ ስለ ሰንበት አክብሮት ምንነትን፣ የሰንበትና የሰው ልጅ ሁኔታዎችን የምናይበት ነው እና በዚህ ውስጥም ደግሞ ስለ እግዚአብሔር ምሕረት ንባባትን በሙሉ ከዚያን ጊዜ ጀምሮ የሳምንቱ ንባባት የሚያስታውሱን ይህንን ነው። የወንጌልም የመልእክቶችንም ንባባት የመጽሐፍ ቅዱስ ንባባት የሚያስታውሱን ይህን ነው። ከቅዱስ በኋላ የሚቀጥለው በአርባ ጾም ውስጥ ያለው ዘምኩራብ የሚባለው ነው። ጌታችን ኢየሱስ ክርስቶስ ቤተ መቅደስ ውስጥ ተገኝቶ በኢየሩሳሌም ላይ እዚያ ሲነግዱ የቆዩትን ሰዎች ከዚያ ቦታ እንዳባረረ እንደገሰጻቸው የአባቴ ቤት ቅናት ያዘኝ ብሎ መዝሙሩን የደገመበትና ወደ እግዚአብሔር ቤት በምንገባበት ጊዜ ዝግጅነታችን ምን መምሰል አለበት፣ እግዚአብሔር ጋር የምናደርገው ጸሎት ግንኙነት ምን መሆን አለበት፣ ሁሉም ነገር በልቦናችን ውስጥ ክፋቶችም ይዘን ጾም ጸሎት አደርጋለሁ ብለን ብናስብ ተሰሚነት አይኖረውም እና ይህ ተምሳሌነቱ እኛ እግዚአብሔር ቤተ መቅደስ አድርጎ የመንፈስ ቅዱስ ማደሪያው እንድንሆን የጸጋው ማደሪያ እንድንሆን አድርጎ የፈጠረን ፍጥረቶች በዚያው ንጽህና መጠበቅ እንዳለብን ሲያስታውስ እና በዚያም አጋጣሚ ስለ ራሱ መሞት እና ከሙታን መነሳት የተናገረበት ጊዜ ነው እና በዚህ ዘቅድስት የሚባለው እሁድ ላይ የሚመደብልን ከመጽሐፍ ቅዱስ ንባባት ይህን የሚያስታውሱን ነው። ስለዚህ በትልቁ የእግዚአብሔርን ታላቅ ምሕረት ኃጢአተኞች መሆናችንን ተገንዝበን ግን እግዚአብሔር ደግሞ ታላቅ ምሕረቱ እንደሚያጸዳን ከኃጢአታችን ይቅር እንደሚለን የምናስብበት ነው። ከዚያ የሚቀጥለው እሁድ ዘመጻጉዕ ነው። እንግዲህ እሱም ጌታችን ኢየሱስ ክርስቶስ ፈዋሽ እንደሆነ ተአምር በሚሰራበት ጊዜ ይህንን ፈውሱ ያሳይ እንደነበረ የምንመሰክርበት ነው። ንባባትን ይህንን ነው የሚያስታውሱ። ከዛ ቀጥሎ ደብረ ዘይት የሚባለው እሁድ እናከብራለን። ይህ ማህል ደርሰናል፣ የጾም ጊዜ እና ማህል ስለደረስን ደግሞ ጉዞአችን እንደገና የምንገመግምበት ጊዜ ሆነናል እና በዚህ ጊዜ ውስጥ የምናስበው ስለ ጌታችን ኢየሱስ ክርስቶስ ዳግም መምጣት፣ ስለ ዓለም ፍጻሜ ነው የምናስበው። እንግዲህ የአንድ ጉዞ እርምጃን ስንጀምር ያለፍነው ወደፊት ያለውን ጉዞ መሄድ እንድንችል ያለፍነውን ጉዞ ምን እንደነበረ በመገምገም ነው እንደገና አቅም በመገንባት የምንጓዘው እና የዚህ እሁድም ከዛ ጀምሮ እስከሚቀጥለው ያለው ቅዳሜ የምናስበው ንባባት የሚመደቡልን በዚህ መልክ ነው። ከዛ መቀጠል ገብርሄር የሚባል ነው። እንግዲህ በመንፈሳዊ ሕይወት ጉዞአችን አገልጋዮች እንድንሆንም ጭምር ነው የምንጠራ። በጾም ጊዜ በአርባ ጾም ጊዜ ስንጾም ለግለኝነት ለራሳችን ለመጽደቅ ብቻም አይደለም፣ ተልእኮም ጭምር እንድንረከብ ነው። ስለዚህ የገብርሄር የሚባል እሁድ ቅን አገልጋዮች መሆን የምንችልበትን ነው። የአገልግሎት ዋጋም ደግሞ በዚህ ምድር በሚሰጠን ደመወዝ ሳይሆን ጌታ በሚሰጠን ታላቅ ዋጋ መሆኑን የምናስብበት ነው እና ስለዚህ ገብርሄር ተብሎ ይሰየማል እሁድ። ከዛ ቀጥሎ ኒቀዲሞስ የሚባል እሁድ ይኖራል። በኒቀዲሞስ ጊዜ ደግሞ ኒቀዲሞስ ጌታችን ኢየሱስ ክርስቶስን ለማየት ሌሊት ነበረ ሄደው። በዚያም እንግዲህ ጌታችን ኢየሱስ ክርስቶስ መሲህ መሆኑን የመሰከረበት ነው እና በዛን ወቅት ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት በጥምቀት ዳግም ካልተወለድን ዘንድ ድህነት እንደሌለን ነው ያስተማረውና በዚህ እሁድ ላይ ከእሁድ ጀምሮ እስከ ቅዳሜ ያለ ጊዜ ስለ ጥምቀት ጸጋ እናስባለን። በጥምቀት እግዚአብሔር የራሱ ልጆች እንዳደረገን የአዳምን ኃጢአት ሰርዞ የእግዚአብሔር ልጆች እንድንሆን እንዳደረገን የምናስብበት ነው። ከዚህ የኒቀዲሞስ በኋላ እንግዲህ ያልኩትን ቅዳሜና ሆሳዕና የምናከብርበት ሁለት ቀኖች ነው ያልኩ። ወደ ሕማማት ለመግባት የምንዘጋጅበት ጊዜ ሆኖ ግን ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ በታላቅ አቀባበል የገባበትም ጊዜ ነው እና በዚህ ዕለተ ሰንበት ትልቅ ቅዳሴ ይደረጋል። ዘንባባ ለዚያ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ በየመንገዱ ላይ ዘንባባ እያነጠፉ እንደተቀበሉት ማስታወሻ ለመሆን የዘንባባ ስርዓት ይደረጋል እና በአገራችን ከሌላ አገር በጣም ለየት ባለመልኩ በዚህ በሆሳዕና ዕለተ ሰንበት በቅዳሴ ላይ ዘንባባ ተባርኮ ለሕዝብ ይታደላል። ሕዝብም እንግዲህ በተለያየ መልኩ በተለያየ ቅርጻ ቅርጽ በማድረግ በእጃቸው፣ በአንገታቸው፣ በግንባራቸው ያደርጉታል ያንን ዘንባባ። እንግዲህ ይህንን በዓለ ሆሳዕና ካከበርን በኋላ ማታውኑ ወደ ሰሙነ ሕማማት እንገባለን ማለት ነው። የሰሙነ ሕማማት እንግዲህ የጾም ጾመ ሕርቃል አብይ ጾም ከፍተኛው ደረጃ የሚይዘው የሰሙነ ሕማማት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ተይዞ በሰዎች እጅ የተሰቃየበት በፈሪሳውያንና በጸሐፊያውያን ተይዞ ፍርድ የቀረበበት ሳምንት ስለሆነ ያን ሳምንት በከፍተኛ የመንፈሳዊ ስሜት በጸሎት በጾም የምናከብረው ይሆናል እና ሰኞ፣ ማክሰኞ እንደዚሁ የምህለላ ጸሎት ይደረግና ሮብ ላይ እንግዲህ ጌታችን ኢየሱስ ክርስቶስን ለመያዝ አይሁዳውያን የተማከሩበት ዕለት ተብሎ ይታሰብና ከዚያ ሐሙስ ጸሎተ ሐሙስ እንግዲህ ጌታችን ኢየሱስ ክርስቶስ የመጨረሻ እራት ከደቀ መዛሙርቱ ጋር ከሐዋርያት ጋር የበላበት ሆኖ በዚያን ማታ እንግዲህ ምስጢረ ክህነትን ምስጢረ ቁርባንም የመሰረተበት ጊዜም ነውና ጸሎተ ሐሙስ እሱም ለየት ባለ ባህላዊ አከባበርም አለ፣ እንደዚሁ መንፈሳዊ የቤተ ክርስቲያንም አከባበር አለ እና በጸሎተ ሐሙስ ጊዜ ጠዋት ቅዳሴ ይደረጋል። ጠዋት የሚደረግ ቅዳሴ ደግሞ ጳጳስ በየመንበረ ጵጵስናው የሚባርካቸው ዘይቶች ይኖራሉ። በካቶሊክ ቤተ ክርስቲያን እንግዲህ ከሰባቱ ምስጢራት አንዱ መጽሐፈ ቀንድል የሚባል አለ። ለህሙማን በመጨረሻ ጉዟቸው ጊዜ የሚደረግ ምስጢር አለ። ቅብአ ቅዱስ ይቀባሉ፣ ምስጢረ ቁርባን ይቀበላሉ። ከኑዛዜ አድርገው ተዘጋጅተው እግዚአብሔር እድል ከሰጠ ለዛ ስለዚህ ለዛ የሚሆን ቅብአ ሕሙማን ይባረካል በዛ ቅዳሴ ላይ። እንደዚሁም ምስጢረ ሜሮን የሚፈጽሙበት ደግሞ የሜሮን ምስጢርም ይባረካል። ሶስተኛም ደግሞ ንዑሰ ክርስቲያን የሚባል ቅብአ ቅዱስ ይባረካል በዛን ቀን። እነዚህ በዓመት አንድ ጊዜ የሚባረኩና ለሁሉም ቁምስናዎች የሚታደሉ ናቸው። ካህናት ከምእመናኖቻቸው ጋር በሚያደርጉት መንፈሳዊ ስራ የሚጠቀሙባቸው ናቸውና ለምስጢረ ጥምቀትም ለምስጢረ ሜሮንም ለምስጢረ ክህነትም እንደዚሁም በመጨረሻ ጊዜ ሰው ልጅ ከዚህ ምድር ጉዞው ጨርሶ በሚሄድበት ጊዜ ምስጢረ ሕሙማን የምንለው የምንፈጽምባቸው የቤተ ክርስቲያን ምስጢራት በዚህ ዕለት በዚህ ጸሎተ ሐሙስ ቅዳሴ ላይ ይፈጸማሉ። ማታ ሕጽበተ እግር አለ። ጌታችን ኢየሱስ ክርስቶስ የሐዋርያትን እግርን ያጠበበት እነሱ ጋር እራት የመጨረሻ እራት ከበላ በኋላ ያጠበበት ዝክር ማስታወሻ የሚሆን ደግሞ ማታ ራሱ የቻለ የእግር እጥበት ስርዓት ይኖራል። ጸሎተ ሐሙስ ማለት ነው። ይህንን በጸሎተ ሐሙስ ከተፈጸመ በኋላ ቤተ ክርስቲያን ውስጥ ያሉ የተለያዩ ሽልም በቤተ ክርስቲያን ውስጥ የሚሆኑ ንዋየ ቅዱሳን ለምህለላው ከቦታው ያነሳሉ። በተለይ በቤተ ክርስቲያን ውስጥ የምናስቀምጠው ቅዱስ ቁርባን የሕሙማን ቅዱስ ቁርባን ስላለ እሱም ሁሉ ወደ ተዘጋጀለት በተለይም ይገባል። ስለዚህ ቤተ ክርስቲያን ለአርብ ስቅለት ምህለላ ሙሉ ቀን ለሚደረገው ምህለላ ዝግጁ ይሆናል ማለት ነው። እንደ የአካባቢው ሁኔታ ግን ጠዋት 12 ሰዓትም ይጀምራሉ። ጠዋት 2:30 አካባቢ የሚጀምሩ ከባቢዎች አሉ። ግን ቀን ሙሉ የስርዓት ስቅለት ምህለላ ሲደረግ ይውላል። እስከ ዘሰርክ እስከ 10 ሰዓት ድረስ ማለት ነው። እንግዲህ ይሄ ለትንሳኤው የምናደርገው ዝግጅት ነውና ከዛ ቀጥሎ ቅዳሜ ነው። ቅዳሜ ስዑር ተብሎ የሚታወቅ ነው። በጸሎተ ሃይማኖት እንደምንደግመው ጌታችን ኢየሱስ ክርስቶስ እንግዲህ ከተቀበረ መስቀል ላይ በአርብ ስቅለት ከሰቀሉት በኋላ ወደ ሲኦል ወረደ ይላል። እንግዲህ እዛ ሞተው የነበሩ ነፍሳት መልካም ዜናን ለማወጅ ወደ ትንሣኤ ተሳታፊዎች እንዲሆኑ ወደዚያ ወረደ። ስለዚህ ሞትን ያሸነፈበት ሙታን ሞተው በሚኖሩበት የነበረ ቦታ ላይ የህይወትን ዜና ያሰማበት ያሸነፈበት ምልክት ይሆን ዘንድ ቅዳሜ ደግሞ ጠዋት ቅዳሴ ይደረጋል። በዚያ ቅዳሴ ላይ ቃጤማ ይታደላል። የልምላሜ ምልክት የማሸነፍ ምልክት ነው። ስለዚህ ይሄ ጠዋት ቅዳሜ ሆኖ ወደ እሁድ የሚቃረብ ጊዜ እኩለ ሌሊት የቅዳሜ ሌሊት እኩለ ሌሊት ቅዳሴ ይጀምራል። ይሄ ቅዳሴ የፋሲካው የትንሣኤው ቅዳሴ እስከ 9 ሰዓት ይቀጥላል። 9 ሰዓት ላይ ቅዳሴው ካለቀ በኋላ እንግዲህ ጾሙ በዛ ይፈታል ማለት ነው። ስለዚህ የጾሙ ሂደት እና መንፈሳዊ እንድምታው በእነዚህ በገለጽኳቸው 55 ቀናት ሰው ልጅ በመንፈሳዊ ህይወቱ ከእግዚአብሔር ጋር ግንኙነት እያደረገ እንደግም ከሰው ልጆች ጋር ደግሞ በመልካም ግንኙነት እግዚአብሔር ባልደረባህ እንደ ራስህ አድርገህ ውደድ ባለው ትእዛዝ መሰረት ይህንን ለመፈጸም ተጋድሎ የምናደርግበት ወቅት ነው። በዚህ 55 ቀናት የሚደረግ መንፈሳዊ ልምምድ ወይም ትግል እንበለው ከዛ በኋላ ለሚቀጥሉ ጊዜያት እንግዲህ የልምምዱ ትልቁ ደስታ ወይም ትልቁ በዓል የሚሆነው ጌታችን ኢየሱስ ክርስቶስ ከሙታን የተነሳበት እስከ ጳራቅሊጦስ ያለውን ጊዜ ይሆናል። ይሄ ማለት እንግዲህ የእግዚአብሔርን ምሕረት፣ የእግዚአብሔርን ደግነት፣ እግዚአብሔር የፈጠረን ለድህነት እንጂ ለኩነኔ ያለመሆኑን የምናስታውስበት ጊዜ ሆኖ ከዚያ በኋላ ደግሞ እንላካለን። መልእክተኛ መሆን ማለት እንግዲህ አንደኛው በጾም ጊዜ ውስጥ በጸሎትና በጾም ያደረግነው የመንፈሳዊ ልምምድ ውስጥ እንደገና እስከ ጾም እስከሚመጣ ድረስ ስንቅ የምናገኝበት ነው። መንፈሳዊ ስንቅ የምናገኝበት ነው እና መንፈሳዊ እቅዶች እንድናወጣ እንገደዳለን። ምንድን ነው በእኔ ህይወት ውስጥ ያገኘኋቸው ለሰው ልጆች የማይበጁ ለራሴ የመንፈሳዊ ህይወት ጉዞን የማይጠቅሙኝ እግዚአብሔር የማይደሰትባቸው ሌሎች ሰዎችም የማይወዷቸው ብዬ በራሴ ላይ ያገኘሁትን ክፋትና ጉለት በእግዚአብሔር ምሕረት በመታመን ወደ በጎ የመቀየርን ስልጣንና ጸጋው እግዚአብሔር ስለሚሰጠን እነዚያ መልካም ነገሮችን ለመያዝ እቅድ ማውጣት ያስፈልጋል። መንፈሳዊ እቅድን ለማውጣት ይህንን ደግሞ እንደገና በስርዓተ ልጥርጊያው የሚቀጥሉ በተራ ጊዜያት የሚባሉ እሁዶች እነዚህን ህይወት የሚያላብሱ ናቸው። ከእግዚአብሔር ቃል የምንሰማው መልእክቶች ይኖራሉና ቤተክርስቲያን በምንሄድበት ጊዜ ያደረግነውን መንፈሳዊ እቅዶች መቀጠል እንድንችል የሚያበረታቱ የሚያነቃቁና እንደዚህም አቅጣጫን የሚጠቁምልን መንፈሳዊ መመሪያዎች ስለሚኖሩ ቤተክርስቲያን በሚካሄድበት ጊዜ ማህበረ ክርስቲያኑ ምእመኑ በየግለሰብ ደረጃ ያደረገውን ውሳኔ በጋራም ደግሞ በማህበራዊ ኑሮች መደጋገፍ እንድንችል የሚያግዙ መንፈሳዊ ሂደቶች አሉ። ሆኖም ግን ሰው ልጅ እንግዲህ ስጋ ለባሽ ነው፣ እዚህ ዓለም ይኖራል። የምንኖርበት ዓለም ደግሞ በሰው አእምሮ ውስጥ ብዙ ፈታኝ የሆኑ አስተሳሰቦች፣ አመለካከቶች የምናገኝበት ጊዜ ስለሆነ በጾም ጊዜ የተደረጉ ጥሩ የሆኑ እቅዶች በተራውም ጊዜ መቀጠል እንዲችሉ አንዳንድ ለዚህ ደጋፊ የሆኑ ነገሮች ማድረግ ያስፈልጋል። ለምሳሌ ንስሐ አባት ጋር በተደጋጋሚ በመገናኘት ወደ ምስጢረ ንስሐ በመግባት የምንወድቅባቸው ህይወቶችን በየጊዜ እንድንነሳ እግዚአብሔርን ጸጋ በመለመን ምስጢራትን በመቀበልና እግዚአብሔርን ቃል በመስማት እነዛ የሚያሸንፉን ፈተናዎችን ማሸንፍ እንችላለን እና በጾም ውስጥ የምንማረው ከመጽሐፍ ቅዱስ የሚሰጠን ትምህርት ያው ቃሉ የሚነግረን መመሪያ ሁልጊዜ ተግተን እንድንጸልይ ነው። እንግዲህ ጾም ማለት ከስጋ ከቅቤ የመሳሰሉ ነገሮችን ብቻ መቆጠብ አይደለም። ትልቁ ዓላማ እነዚህ የምንቆጠብባቸው ምክንያት በመንፈሳዊ ህይወታችን ተግተን መገኘት እንድንችል ነው። ምስክሮችም መሆን እንድንችል ነው እና እኔ ከነዛ የጠቀስኳቸው የምግብ አይነቶች ብቻ ከተቆጠብኩና በህይወቴ ሌላ አይነት ህይወት ያለኝ ከሆነ የክርስትና ትርጉም አይኖረውም። ሆኖም ግን አሁንም የሰው ልጅ ውድቀቶች፣ የሰው ልጅ ደካማ ጎኖች እንዳሉ ናቸውና በዚህ ምክንያት ነው ሁሉ ጊዜ ወደ ቤተክርስቲያን መሄድ፣ የእግዚአብሔርን ቃል በየጊዜው ማንበብ ማዳመጥ። እንዲያውም ፖፕ ፍራንሲስ በዚህ ጾም ጊዜ ውስጥ የነገሩን ነገር ምን ነበረ? ብዙ ወጣቶች በየቦታው ሲያዩ እንግዲህ ሞባይሉ አንስተው ሞባይሉን የማይጎረጉር ሰው የለም። የእግዚአብሔር ቃል እንደዛ አድርጉ። በየቀኑ እግዚአብሔር ቃል ውስጥ ለህይወት መመሪያ የሚሆን ነገር ስላለ ያንን ፈልጉ። ልክ በሞባይል ላይ የምታደርጉት ፍተሻ አይነት የእግዚአብሔር ቃልም ውስጥ እንደዛ ካደረጋችሁ እግዚአብሔር እናንተ ያገኛል፣ እናንተም እግዚአብሔር ታገኛላችሁ። እንደዚህ ከሆነ ደግሞ ለራሳችን የእግዚአብሔርን ጸጋ እናገኛለን፣ ለሌሎችንም በዚህ መንገድ ለመምራት እንችላለን። የዚህ ድምር ውጤት ደግሞ ዓለማችን ሰላም የነገሰባት ዓለም ትሆናለች ነውና በእርግጥ በጾም ጊዜ ውስጥ ያካበት ነው መንፈሳዊ ሀብት በተራም ኑሯችን ውስጥ እንድምታ እንድነው ያስፈልጋል። በዚያ ውስጥ ነው መመስከር የምንችለው።
ክቡር አባ ሀጎስ ሀዩሽ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽህፈት ቤት ጠቅላይ ጸሐፊ ስለሰጡን ማብራሪያ እናመሰግናለን። ለራዲዮ ቫቲካን ማክዳ ዮሐንስ ነኝ ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽህፈት ቤት አዲስ አበባ።
ባለወቅ ነው ባልመረመር ነው ሰዓት